ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ሀገራችን አባት ተናገሩ በኋላ ንግግራ የፈቀደ ግን ለሰላምታ ነው የመጣሁት። በጣም ደስ ብሎኛል። እንኳን ደስ አላችሁ።
ከ27 ዓመታት በላይ ተከፍላ የቆየችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውህደት ፈጠረች አንድ መሆኗ በተበሰረበት ስነ ስርዓት ላይ ደስታቸውን የገለጹትን የጠቅላይ ሚኒስትር አብይ አህመድ ድምጽ ነበር የሰማችሁት።
አባቶቻችን አርቆ አሳቢነት በሰለጠነ መንገድ በራሳቸው ውይይት ብቻ መፍትሄ አግኝቶ አንድነት ተመስርቷልና በዘመኑ ይህ ሰላምና አንድነት በመገኘቱ እንኳን ደስ ያለው።
በስነ ስርዓቱ ላይ የበኩላቸውን የተናገሩት መላከ ሕይወት ሀገረ ወይን ብርሃኑ የአደራዳሪው ኮሚቴ አባል ናቸው። በሌላ በኩል ደግሞ
ስመኘው በቃ ለማለት ህዝብ ማለት ነው። እሱ ዛሬ ሞተ ነገም ሌላ ሰው ይሞታል። ተመርምሮ ገዳዩ ካልተያዘ ነገም ሌላ ሰው ይሞታል።
ዳዊት ማን ነገረው ይባላል። ዛሬ ተገድለው ከተገኙት ከኢንጂነር ስመኘው በቀለ ጋር ያጎት ልጆች ናቸው። ሙሉ ዘገባው በመጽሔት ተይዟል። ተናስተን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ የዛሬ ሐሙስ ሐምሌ 19 ቀን 2010 ዓ.ም ምሽት አስተናጋጆች ሰለሞን ክፍሌና
አዳነች ፍስሐየንን። ንጉሱ ታምሬ ፕሮግራሙን ይመራል። አብራችሁን ታመሹ ዘንድ የአክብሮት ጥሪያችን ነው። በቅድሚያ የዕለቱን ዜና እናሰማለን። ዋሽንግተን ዲሲ አካባቢ ያሉ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ዛሬ ለገቡት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ደማቅ አቀባበል እያደረጉላቸው ነው። ጠቅላይ ሚኒስትሩ ስልጣን ላይ ከወጡ ከአራት ወራት ባነሰ ጊዜ ውስጥ ብዙ ለውጦች ማድረጋቸው የሚታወቅ ነው። ሁኔታዎችን የማረጋጋት ስራም ሰርተዋል። በጉብኝታቸው በውጭ ሀገራት ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ጋር ተገናኝተው ይነጋገራሉ። በዛሬው ቅንብራችን ሰፋ ያለ ቅንብር ይኖረናል።
ባለፉት 27 ዓመታት ተለያይታ የቆየችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እርቅ አውርዳ ሁለቱ ሲኖዶሶች ወደ አንድ መምጣታቸውን ዛሬ አውጃለች። ስነ ስርዓቱ የተካሄደው በዋሽንግተን ዲሲ ዎተርጌት ሆቴል ውስጥ ዩናይትድ ስቴትስን ለመጎብኘት ዛሬ የገቡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በተገኙበት ነው። በዚህም ላይ ዘገባ ይዘናል።
በአባቶቻችን አርቆ አሳቢነት በሰለጠነ መንገድ በራሳቸው ውይይት ብቻ መፍትሄ አግኝቶ አንድነት ተመስርቷልና በዘመኑ ይህ ሰላምና አንድነት በመገኘቱ እንኳን ደስ ያለው።
ቅዳሜ 21 በመቀለ ከተማ፣ እሁድ ሐምሌ 22 ደግሞ በመላ ትግራይ ከተሞች ሰላማዊ ሰልፍ እንደሚካሄድ የህዝብና የሙያ ማህበራት በጥምር ገልጸዋል። ሰላማዊ ሰልፉ ሶስት አንኳር መልእክቶች እንዳሉት ጠቅሶ ዓለም ፍስሐ ዝርዝር ዘገባ ልኮልናል።
ዋነኛው የሰልፍ ዓላማ የኢትዮጵያና የኤርትራ የሰላም ሁኔታን በመደገፍ ለኤርትራ ህዝብ ያለን ፍቅር ለመንጸባረቅና ለዘላቅ ሰላም ያለን ምኞት ለመግለጽ፣ ሁለተኛው ዘር በመለየት የሚደረገው ጥቃት ለመኮነን ሲሆን፣ ሶስተኛው ህገ መንግስት ይከበር የሚል ነው። ይህ ቅዳሜ ሐምሌ 21 2010 ዓ.ም ምረት ከጧት 12 ሰዓት በስታዲየም ትግራይ የሚካሄደው ሰላማዊ ሰልፍ በርካታ ህዝብ እንደሚገኝ ተስፋ ተደርገዋል። አዘጋጆች ሰልፉን ለመካሄድ ፍቃድ አግኝተው በመራራት ላይ ናቸው። በዚህ መሰረት መቀለ ከተማ በኢትዮጵያና በትግራይ ባንዲራ ከወዲሁ ደምቃ ትገኛለች። በመኪኖች በተለይ ታክሲዎች ባንዲራ በመስቀል መንቀሳቀስ ጀምረዋል። ይህ በእንዲህ እንዳለ ለሰልፍ ማጀቢያ የኢትዮጵያ የኤርትራና የትግራይ ሰንደቅ ዓላማ ያላቸው ነጋዴዎች ያሰሩት ቲሸርት በ180 ብር እየተሸጠ ይገኛል። ሰልፉ እሁድ ሐምሌ 22 2010 ዓ.ም በመላው የትግራይ ከተሞች እንደሚቀጥል ይታወቃል። ዓለም ፍስሐ ከመቀለ።
በዚምባብዌ በሚቀጥለው ሳምንት ከሚካሄደው ጠቅላላ ምርጫ ራሱን እንደሚያገል ዋናው የተቃዋሚ ፓርቲ አስታውቋል። የምርጫ ኮሚሽኑ ለገዢው ፓርቲ ያደላ የድምፅ ማጭበርበር ለማካሄድ አቅዷል የሚል እምነት እንዳለው አስረድቷል። ባልደረባችን ሰበስቲያን ፎ ከሐራሬ ይበልጥ ያብራራዋል። ሰለሞን ክፍሌ ያቀርበዋል።
የተቃዋሚ ጥምረት ፓርቲው ሙቭመንት ፎር ዲሞክራቲክ ቼንጅ አላያንስ መሪ ኔልሰን ቻሚሳ ትላንት በተጠራ ጋዜጣዊ ጉባኤ ላይ ሲናገሩ በመጪው ሳምንት ሰኞ በሚደረገው ፕሬዝደንታዊ ምርጫ እንደምናሸንፍ እምነታችን ነው ብለዋል።
ድል ከምንጎናጸፍበት ምርጫ ራሳችንን ማግለል የሚቻል አይሆንም። ያን እናደርግ ዘንድ ነው ተሸናፊዎች የሚፈልጉት። የህዝባችን ፍላጎት አምባገነንነትን እንድናሸንፍ፣ ድህነትን እንድናስወግድ፣ እንዲሁም ተስፋ መቁረጣቸውን እንድናባርርላቸው ነው። የኛ ባሸናፊነት መውጣት የተረጋገጠ ነው። ያን እንድታውቁ ያስፈልጋል።
ኔልሰን ቻሚሳ ትላንት ይህን ጋዜጣዊ መግለጫ ከመስጠታቸው በፊት ግን የተቃዋሚ ጥምረቱ ከምርጫው ራሱን ሊያገል ነው የሚል ጭምጭምታ ሀገሪቱ ውስጥ በስፋት ሲነገር እንደነበር ታውቋል። በዚምባብዌ ምርጫ ኮሚሽን አሰራር ተሰላችቶ ተስፋ ቆርጧል የሚል ምክንያት እየተሰጠ ነበር ጭምጭምታው የሚናፈሰው። የተቃዋሚ ፓርቲው የመራጮችን ድምፅ ለመቁጠር የሚጠቀምበትን አሰራር ለማየት ያቀረበውን ጥያቄ የምርጫ ኮሚሽኑ ውድቅ አድርጓል። ኮሚሽኑ ገዢው ዛኑ ፒኤፍ ፓርቲ በእጩነት ላቀረባቸው ለፕሬዚደንት ኤመርሰን ማንጓጓ ያደላል ሲል ያቀረበውን ስሞታም እንዲሁ። የሰብአዊ መብቶች ተከራካሪ ቡድኖችም ኮሚሽኑ ለብዙ ዓመታት አገሪቱን ባስተዳደሩት በቀድሞ ፕሬዚደንት ሮበርት ሙጋቤ ዘመን በተካሄዱ ምርጫዎች ሁሉ ማጭበርበር አካሂዷል ሲሉ በተደጋጋሚ መክሰሳቸው ይታወሳል።
የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ጄፍ ሴሽንስ በምክትላቸው ሮድ ሮዘንስታይን ላይ በከፍተኛ ደረጃ እንደሚተማመኑ በመግለጽ አንድ የወግ አጥባቂ ሪፑብሊካውያን ምክር ቤት አባላት ቡድን ከሶ ከስራ ለማስወጣት የሚያደርገውን ጥረት ውድቅ አድርገዋል። ሴሽንስ ቦስተን ሆነው ባደረጉት ጋዜጣዊ ጉባኤ ምክትሌ ሮድ ሮዘንስታይን ከፍተኛ ብቃት አላቸው ብለዋል። የምክር ቤት አባላቱ በአሁኑ ወቅት አብይ ርዕስ በሆነው የፍልሰት ጉዳይ ቢያተኩሩ መልካም ነው ሲሉም መክረዋል። አንድ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ሪፑብሊካውያን አባላት ቡድን ምክትል ዋና አቃቢ ሕግ ሮድ ሮዘንስታይን ለመክሰስ ጥረት ጀምረዋል። አግባብ የጎደለው ተግባር ፈጽመዋል፣ አቻምና በዩናይትድ ስቴትስ በተካሄደ የምርጫ ውስጥ ሩሲያ ጣልቃ ገብታለች ከሚለው ክስ ጋር በተያያዘ በሚካሄደው ምርመራ በቂ መረጃ አላካፈሉም በሚል ነው የሚከሱት። ዋናው አቃቢ ሕግ ጄፍ ሴሽንስ ከልዩ ምርመራ ራሳቸውን ካገለሉ ወዲህ ሮዘንስታይን የልዩ ምርመራ ሂደትን ሲቆጣጠሩ ቆይተዋል። የፌዴራል ምርመራ ቢሮ ስራ አስኪያጅ የነበሩትን ሮበርት ሙለርን በልዩ መርማሪነት ሰይመዋል። እስካሁን ባለው ጊዜ ሙለርና ቡድናቸው 32 ሰዎች ላይ ክስ መስርተዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በአሜሪካ የሕግ መወሰኛው ምክር ቤት ፊት ቀርበው ትላንት ቃላቸውን ሲሰጡ ፕሬዚደንት ትራምፕ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ስለተነጋገሩት ጉዳይ በዝርዝር ከመናገር ተቆጥበዋል። ባለፈው ሳምንት ትራምፕና ፑቲን በሄልሲንኪ ተገናኝቶ መነጋገራቸው የሚታወስ ነው። ነገር ግን ሩሲያ ከአራት ዓመታት በፊት ክሪሚያን በመያዟ ዩናይትድ ስቴትስ እውቅና አትሰጥም ብለዋል። ፕሬዚደንቶች የግል ስብሰባዎች የማካሄድ መብት አላቸው። ፕሬዚደንት ትራምፕ ከፕሬዚደንት ፑቲን ጋር ተገናኝተው መነጋገራቸው ከተገቢ በላይ ይመስለኛል የሚል ምላሽ ሰጥተዋል። ፖምፔዮ በሕግ መወሰኛው ምክር ቤት አባላት ፊት ቀርበው በተጠየቁበት ወቅት።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የትራምፕ አስተዳደር ከወላጆቻቸው የተነጠሉትን ከ2500 በላይ የሚሆኑ ልጆችን መልሶ ከወላጆቻቸው ጋር እንዲያገናኝ በፍርድ ቤት የሰጠው የጊዜ ገደብ ዛሬ ሐሙስ ያበቃል። የአገር ደህንነት ጥበቃ ሚኒስትር ክሪስቲያን ኔልሰን በዩናይትድ ስቴትስ ምክር ቤት የሂስፓኒክ ኮሚቴ አባላት ትላንት ሲናገሩ ባለሥልጣኖች በጊዜ ገደቡ መሰረት የሚሰሩበት ሁኔታ አለ ብለዋል። ስለ ስብሰባው በዝርዝር አልተናገሩም፣ ነገር ግን በጣም ጠቃሚ ነበር ብለዋል። አንዳንድ በስብሰባው የነበሩት የምክር ቤት አባላት ግን ቁጣ አሰምተዋል። ልጆቹን በጊዜ ገደቡ መሰረት ከቤተሰቦቻቸው ጋር የማገናኘቱ ተግባር ሊሳካ አይችልም ሲሉ ለሚኒስትሯ መናገራቸውን ገልጸዋል። የዩናይትድ ስቴትስ መንግስት እስካሁን ባለው ጊዜ ወደ 1200 የሚጠጉ ከአምስት ዓመት ዕድሜ በላይ የሆኑ ልጆች ከወላጆቻቸው ጋር ተገናኝተዋል ይላል። ይሁንና ገና መገናኘት ያለባቸው ልጆች ቁጥር ግልጽ አይደለም።
የታወቁ የፓኪስታን ስፖርተኛ የነበሩት ፖለቲከኛ ኢምራን ሃን ዛሬ በቴሌቪዥን የድል ንግግር ሲያደርጉ በሀገሪቱ ባለው ብልሹ አስተዳደር ምክንያት የሰፈነውን ድህነትንና ሙስናን ለማጥፋት እታገላለሁ ብለዋል። ሃኒህን ያሉት ትላንት የተካሄደው የምክር ቤት ምርጫ 90% የሚሆነው ድምጽ በተቆጠረበት ወቅት ነው። ፓኪስታን ታህሪክ ኢንሳፍ የተባለው ፓርቲያቸው ከዋናው ተወዳዳሪያቸው የፓኪስታን ሙስሊም ሊግ ነዋዝ የበዛ ድምጽ ማግኘቱ ተገልጿል። በአሁኑ ወቅት በእስር ላይ ያሉት የቀድሞው ጠቅላይ ሚኒስትር ነዋዝ ሻሪፍ ፓርቲ ነው።
በመጨረሻም በቻይና መዲና ቤጂንግ በሚገኘው የዩናይትድ ስቴትስ ኤምባሲ ውስጥ ዛሬ በፈነዳው እቤት የተሰራ ቦምብ አንድ ሰው ቆስሏል። የቆሰለው ቦምቡን ያዘው ሰው ራሱ መሆኑ ተገልጿል። ሰውየው ከቻይና ሞንጎሊያ ክልል የሄደ የ26 ዓመት ዕድሜ ወጣት መሆኑን የቤጂንግ ፖሊሶች ገልጸዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን ወደ ዕለቱ ልዩ ዘገባዎች እናልፋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ዋሽንግተን ይገኛሉ። ጠቅላይ ሚኒስትሩ ዋሽንግተን ዳለስ አየር ማረፊያ ሲደርሱም በአሜሪካ የሚኖሩ ከፍተኛ ቁጥር ያላቸው ኢትዮጵያውያንና ትውልደ ኢትዮጵያውያን ደማቅ አቀባበል አድርገውላቸዋል። የጠቅላይ ሚኒስትሩ የአሜሪካ ጉዞ የመንግስት ለመንግስት ግንኙነትን መሰረት ያደረገ አይሆንም ተብሏል። በአሜሪካ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ተገናኝተው መወያየትን ዋና ዓላማው ያደረገ እንደሚሆን ተገልጿል። ጠቅላይ ሚኒስትር አብይ ግንቡን እናፍርስ ድልድዩንም እንገንባ በሚል መሪ ቃል የሚያደርጉት ይህ ዛሬ የጀመሩት ጉብኝት በአጠቃላይ በአሜሪካ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን እየተካሄደ ያለው ሁለንተናዊ ለውጥ አካል ሆነው ለሀገሪቱ ልማትና እድገት አስተዋጽኦ እንዲያደርጉ ያለመ ነው። ባልደረባችን ሰለሞን አባተ ከአውሮፕላን ማረፊያው አቀባበል ጀምሮ ዛሬ ለጠቅላይ ሚኒስትሩ ጉብኝት የወጣውን መርሃ ግብር እየተከታተለ ይገኛል። አነጋግሬዋለሁ። እንዴት አመሸ ሰለሞን?
እንደምን አመሸ ሰለሞን ሞክሼ።
ጠቅላይ ሚኒስትር አብይ አህመድ ዛሬ ገብተዋል እና አሁን አንተ የት ነው ያለኸው?
አሁን ያለሁት ሰለሞን ወተርጌት ሆቴል ውስጥ ነው። በነገራችን ላይ ጠቅላይ ሚኒስትሩም ያረፉት እዚሁ ነው። ወተርጌት የመጣሁበት ምክንያት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ላለፉት 27 ዓመታት መከፋፈል ላይ ቆይታ እንደነበረ ይታወቃል እና ለብዙ ጊዜ ተከታታይ የሆኑ ጥረቶች ሲደረጉ ነበረ ቤተ ክርስቲያኒቱን ለማስታረቅ እና ወደ አንድ ለማምጣት። ይሁን እንጂ ብዙዎቹ ከሽፈው አሁን በመጨረሻ ላይ የተጀመረው ድርድር ስኬታማ የሆነ ይመስላል። በተለይ በቅርቡ ጠቅላይ ሚኒስትሩ አባቶችን ሰብስበው ጉዳዮቻቸውን እንዲፈቱ ከጠየቋቸው ወዲህ ሁሉም የመቻቻል መንፈስ፣ የመግባባት መንፈስ ይዘው ጥረታቸውን አጠናክረው በዛሬው ዕለት እንግዲህ የሚጠበቀው ያንን የቤተ ክርስቲያኒቱን ውህደት በይፋ ያውጃሉ ተብሎ ነው። ይሄ መድረክም የጠቅላይ ሚኒስትሩ የአሜሪካ ጉብኝት የመጀመሪያው ስራቸው ሆኗል። ብፁዓን አባቶችንና የእምነት መሪዎችን ሰብስቦ ማነጋገር እና ወደዚህ ስብሰባ እየገቡ እያሉ ሰሎሞን አንድ አባት አነጋግሬ ነበረ። ስብሰባቸው ሀሳብ ምን እንደሆነ የሚጠብቁት የሚከተለውን ብለውኛል።
እነሽልኝ ደምናሉ። ምንድን ነው አሁን የምትጠብቁት ከዚህ ስብሰባ?
እዚህ ስብሰባማ ለኢትዮጵያ ቤተክርስቲያን ትልቅ ምስራት እና የሁለቱ ሲኖዶሶች አንድነት ውህደት የሚበሰርበት የድል ቀን ነው።
ጨርሳችኋል ስራችሁን፣ ንግግራችሁን፣ ድርድራችሁን?
እሱን እንግዲህ አባቶች አሁን የሚገልጹት ነው የሚሆነው። እኛ እንጠብቃለን በስርዓት ነው።
ከዚህ በፊት ከጠቅላይ ሚኒስትሩ ጋር የተገናኛችሁበት አጋጣሚ አለ? በስልክም ቢሆን በመልእክተኛም ቢሆን?
በመልእክተኞች? አዎ፣ ጠቅላይ ሚኒስትሩ ይህን ጉዳይ ያውቁታል። እሳቸው ማደራ ሰጥተዋል። ምሳን ጊዜ ተነጋግረዋል። ስለዚህ የእሳቸው ከፍተኛ እገዛ አለበት ለዛሬው ድላችን።
ስለዚህ ዛሬ ይህንን ውህደታችሁን ልታበስሩ ነው ማለት ነው ከጠቅላይ ሚኒስትሩ ጋር የምትገናኙ? እዚህ አሁን የሚገኙት ከኢትዮጵያ የመጡ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ልዑካን፣ ብፁዓን አባቶችና እስከዛሬ ድረስ በስደት ያለው ቅዱስ ሲኖዶስ ሲባል የነበረው ልዑካንና ብፁዓን አባቶች ናቸው። ከአሁን በኋላ በዚህ በወተርጌት በሚደረገው ስብሰባ ላይ ከጠቅላይ ሚኒስትሩ ጋር በድርድር ላይ የነበሩበትን ውጤት ያሳውቃሉ ተብሎ እየተጠበቀ ነው። የምትመለከቷቸው ብፁዓን አባቶች ወደ አዳራሹ ሲገቡ ነው ጠቅላይ ሚኒስትሩ ውስጥ ይተብቋቸዋል።
እንደገና ወደ ኤርፖርት ለመልስ ወደ ጠቅላይ ሚኒስትሩ አቀባበል እንዴት ነበር? አብራዋቸው የመጡስ ሌሎች ከፍተኛ ባለስልጣናት አሉ?
ዛሬ ከማለዳ ጀምሮ ዳላስ ኢንተርናሽናል አይሮፕላን ጣቢያ ላይ እየተበቀናቸው ነበር ጠቅላይ ሚኒስትሩን። እንደመጡ ጠቅላይ ሚኒስትሩን እዛ ማግኘት አልቻልንም አይሮፕላን ጣቢያው ላይ። በርግጥ ማንንም ይቀበላቸው የሄደ ብዙ ሰው ቢኖርም በቅርብ አላገኘናቸው። ወዲያው ከአይሮፕላናቸው እንደወረዱ የጸጥታ ሰዎች ወደ ማረፊያቸው ነው ይዘዋቸው የተጓዙት። ነገር ግን እዚያው ቆይቼ አንድ ላይ ባይሆንም በተለያየ አይሮፕላኖች ቢሆንም አብራዋቸው የመጡ የመንግስት ሹማምንትን አግኝቼ ነበር። አንደኛው የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ነበሩ። ጠይቂያቸው ነበር።
ይቅርታ ክቡር ሚኒስትር እንኳን ደህና መጡ።
እንኳን ደህና ቆያችሁ። ሰላም እንደምን ነህ? ጉዞ በጣም ጥሩ ነው። ዌ አር ቬሪ ኤክሳይትድ ቱ ቢ ሄር። በጣም ደስተኞች ነን። እንግዲህ ሁላችሁም ደስተኛ ሆናችሁ እየጠበቃችሁን እየሰማን ነው ያለን። እንሰማለን ሚሉንን መስማት ብቻ ሳይሆን እናዳምጣለን። ከዛ በኋላ በጋራ አብረን እንሰራውን ስራ እንሰራለን።
ከውጭ ጉዳይ ሚኒስትሩ ቀደም ብለው ደግሞ ሰለሞን ወደ ዋሽንግተን የገቡት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ለማ መገርሳ ነበሩ። አቶ ለማ እንደደረሱ እዚህ አየር ጣቢያው ላይ ተሰብስቦ ሲጠባበቅ የነበረ ብዙ ሰው በብዙ እልልታና በብዙ ጩኸት ነው የተቀበላቸው። እንደውም ምናልባት ጠቅላይ ሚኒስትሩ በዚህ በኩል መጡ እንዴ ብዬ ነበረ አስቤ ነበረ። ግን ጠጋ ብዬ ስመለከት አቶ ለማ መገርሳ ነበሩ። ነገር ግን አቶ ለማ መገርሳ ወደ መኪናቸው ሲሄዱ በጣም ብዙ ጥበቃ ነበረ። በአካባቢያቸው ብዙ የጸጥታ ሰዎች ነበሩ። የተጠናከረ የጸጥታ ስራ ነው እየተሰራ ያለው። በነገራችን ላይ ግን እንደዚያም ቢሆን በግፊያ ውስጥ አንዳንድ ሀሳቦቻቸውን ጠይቄያቸው ነበረ። ምልልሳችንን እናዳምጥ ሰሎሞን።
ይቅርታ አቶ ለማ መገርሳ ናቸው አሁን የገቡት። አቶ
እንኳን ደህና ቆየህን። በጣም ደስ የሚል ነው። እንግዲህ ያው ወደፊት ደግሞ እናየዋለን፣ ግን ደስ ይላል ነው።
ክቡራትና ክቡራን፣ አቶ ለማ መገርሳ ዳላስ አይሮፕላን ጣቢያ እንዳረፉ አቀባበል ተደርጎላቸዋል። አሁን ወደ ማረፊያቸው እየሄዱ ነው።
ሰለሞን፣ በዚሁ ወቅት በኢትዮጵያ የዩናይትድ ስቴትስ አምባሳደርም አብረው እንደመጡ ተሰምቷል እና ውስጥ የምታውቀው ነገር ካለ?
አሁን አምባሳደሩን አግኝቻቸው ነበረ። በእርግጥ አብረው አይደለም የመጡት ከጠቅላይ ሚኒስትሩ ጋር። እሳቸው በመደበኛ የኢትዮጵያ አየር መንገድ በረራ ነው የመጡት። እራሳቸውም እንደዚህ ብለውኛል፣ ከጠቅላይ ሚኒስትሩ ጋር ጉዞ ጋር ምንም ግንኙነት የለኝም፣ የአጋጣሚ ጉዳይ ነው ብለውኛል። እንደው ለማገዝ ከቻልኩኝ ግን አብሬያቸው ለመሆን ከቻልኩኝ ግን በማንኛውም ጊዜ ዝግጁ ነኝ ብለውኛል። እና የጠቅላይ ሚኒስትሩን ያለፉት መቶ ቀናት ስራ በእጅጉ አድንቀዋል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ሬነር ያሉኝን እስቲ እንስማው።
ኢትዮጵያ ያለችበትን ሁኔታ እንዴት ይመለከቱታል? የጠቅላይ ሚኒስትር አብይ አህመድ ወደ ዩናይትድ ስቴትስ መምጣትንስ እንዴት ይመለከቱታል?
We're really excited. It's an extraordinary moment for Ethiopia. Prime Minister Abiy has in a very short period of time just a little over 100 days.
በጣም ደስተኞች ነን። ለኢትዮጵያም ዛሬ ታላቅ ቀን ነው። ጠቅላይ ሚኒስትር አብይ ስልጣን ላይ ከመጡ ከመቶ ቀናት ጥቂት በዘለለ የስልጣን ጊዜያቸው የዜጎችን ሕይወት ለማሻሻል የሀገሪቱን ኢኮኖሚ የተሻለ ደረጃ ላይ ለማድረስ ባላቸው አቅም ሁሉ እየሰሩ ይገኛሉ።
በሀገሪቱ ላይ የሚጠበቁ ለውጦችን በተመለከተ ዩናይትድ ስቴትስ የምትሳተፍበት አጋጣሚ ይኖራል?
Well, yes, I think so. I mean, we have been a very long-standing partner of Ethiopia. There are things that we will continue to do. Certainly our development assistance primarily.
አሁን እንደሱ እንደሚሆን አስባለሁ። ከኢትዮጵያ ጋር ያለን ወዳጅነት የረጅም ጊዜ ነው። በኢትዮጵያ ከዚህ ቀደም የጀመርናቸው ስራዎችን እንቀጥላለን። በተለይም በእድገት ዙሪያ እርዳታችን ይቀጥላል። እንዲሁም በትምህርት ሕክምናን የተመለከቱ ስራዎችን በማስቀደም በመልካም አስተዳደርና ዲሞክራሲ እንዲጠናከር የምናደርገውን እገዛ በእርግጠኝነት በስፋት እንቀጥላለን። ከዚህ በተጨማሪም ለረጅም ጊዜ ስንሰራበት የቆየነውን የደህንነት ጥበቃን ስራ በማጎልበት እገዛችን በተጠናከረ መልኩ ይቀጥላል። ሌላው ደግሞ የሀገሪቱ ምጣኔ ሀብት እድገት መቀጠል አለበት። እድገትን ሊያመጡ የሚችሉ ግብአቶችን በማመቻቸት ብቻ ሳይሆን በማስተዋወቅም ዙሪያ በስፋት በመስራት እድገቱን ለማስቀጠል እንሰራለን። ጠቅላይ ሚኒስትሩና የመንግስት አካላት በንግዱ ዙሪያ የተስማሙበትን የሥራ ዕቅድ ለዩናይትድ ስቴትስ የንግድ እንቅስቃሴም ከፍተኛ አስተዋጽኦ እንደሚኖረው ነው የማስበው።
ከጠቅላይ ሚኒስትሩ ጋር ተጉዘው ገና መድረሶ ነውና ያጋጣሚ ጉዳይ ነው ወይስ?
Well, let me clarify, I did not arrive with the Prime Minister. We arrived this morning.
ይሄንን ግልጽ ላድርግልህ፣ ከጠቅላይ ሚኒስትሩ ጋር እዚህ ደርሰናል። እኔ ለሥራ ነው ወደዚህ የመጣሁት። የጠቅላይ ሚኒስትሩ ዋነኛ ጉብኝት ዓላማ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያንን ለማግኘት ነው። እኔ ይህንን በተመለከተ አይደለም ወደዚህ የመጣሁት። ከዚህ ጋር በተያያዘም ምንም የምሰራው ነገር የለኝም። እዚህ የተገኘሁት ግን ጠቅላይ ሚኒስትሩ እዚህ በሚቆዩበት ጊዜ የሚያስፈልጉ ድጋፎች ካሉ የምችለውን ለመርዳት ነው። በዚህ ደግሞ ክብር ይሰማኛል።
እንግዲህ ሰለሞን፣ የዛሬው ከጧት ጀምሮ ያለው ውሎ ይሄንን ይመስላል። አሁን ጠቅላይ ሚኒስትር አብይ አህመድ በዚህ በአዳራሹ ውስጥ ተገኝተው የአባቶችን ስብሰባ እየመሩ ናቸው። በጣም ሞቅ ያለ ነገር አዝማሚያ ነው የማየው። በአባቶቹ መካከል እርቅ፣ ሰላም መስፈኑ በግልጽ ይታያል። ከትናንትና በስተያም በነገራችን ላይ በዋሽንግተን ዲሲው ቅዱስ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን የጋራ የጸሎት ስነ ስርዓት አካሂደው ነበረ። እንግዲህ ጠቅላይ ሚኒስትር አብይ አህመድ ዛሬም ሌሎች ፕሮግራሞችን እንደዚሁ ያስተናግዳሉ። ከንግድ ሰዎች ጋር፣ ከፖለቲካ መሪዎች ጋር፣ ከማህበረሰብ መሪዎች ጋር ዛሬና ነገም ይውላሉ። ከነገ በስቲያ ቅዳሜ ግዙፍ የሆነ የኢትዮጵያውያን ስብሰባ ይኖራል ዋሽንግተን ዲሲ ላይ። ከ25-40 ሺህ የሚሆኑ ኢትዮጵያውያን ይገኛሉ ተብሎ ነው የሚጠበቀው። በዚያ ላይ ንግግር ያደርጋሉ። ከዚያ በኋላ ደግሞ አነስ ባለ መድረክ ደግሞ ከተለያዩ የማህበረሰቡ ተጠሪዎች ጋር ውይይት ያካሂዳሉ። የጥያቄና መልስ ዝግጅት ይኖራል ተብሎ ይጠበቃል። እሁድ ወደ ምዕራብ ዩናይትድ ስቴትስ ተጉዘው ሎስ አንጀለስ ላይ ተመሳሳይ ግዙፍ የሆነ ስብሰባ ይመራሉ። ሰኞ ደግሞ ወደ ሚኒያፖሊስ ማዕከላዊ ምዕራብ ዩናይትድ ስቴትስ ይጓዙና ሚኒያፖሊስ ላይ እንደዚሁ አይነት ሰፊ መድረክ ሰኞ ዕለት ይመራሉ ተብሎ ይጠበቃል። ማክሰኞ ደግሞ አቶ ለማ መገርሳ እዚያው ሚኒያፖሊስ ውስጥ ግዙፍ የሆነ የኦሮሞ ማህበረሰብ ስብሰባ ላይ ተገኝተው ንግግር ያደርጋሉ፣ ውይይት ያደርጋሉ ተብሎ ይጠበቃል። በነገራችን ላይ ሚኒሶታ በዩናይትድ ስቴትስ ግዙፍ የሆነ የኦሮሞ ማህበረሰብ ዳያስፖራ ያለባት ግዛት ነች። በዚህ ምክንያት ነው እንግዲህ የአካባቢው ነዋሪዎች ጠይቀዋቸው አቶ ለማ መገርሳ ንግግር የሚያደርጉት። ይህንን ይመስላል አሁን በጊዜው ያለኝ ሰሎሞን። ተጨማሪ መረጃ ደግሞ እንዳገኘው እመለሳለሁ።
አዎ፣ በተለይ አሁን እየተከታተልክ ያለኸው ጠቅላይ ሚኒስትሩ የሚመሩት ኢትዮጵያ ሃይማኖት መሪዎች ስብሰባ አዲስ ነገር ካለ በሱ ቋጭ
እመለሳለሁ። እሺ፣
አመሰግናለሁ።
አመሰግናለሁ ሰሎሞን።
አድማጮች፣ ባለፉት 27 ዓመታት ተለያይታ የቆየችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እርቅ አውርዳ ሁለቱ ሲኖዶሶች ወደ አንድ መምጣታቸውን ዛሬ አውጃለች። ሥነ ሥርዓቱ የተካሄደው በዋሽንግተን ዲሲ ዎተርጌት ሆቴል ውስጥ ዩናይትድ ስቴትስን ለመጎብኘት ዛሬ የገቡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በተገኙበት ነው። ሰሎሞን አባተን በዚህም ላይ አነጋግሬዋለሁ። ሰላም ሰለሞን፣ ሰበር ዜና ይዛል ከጠቅላይ ሚኒስትር አብይ አህመድ የዋሽንግተን ጉብኝት ጋር በተያያዘ።
ነትህን ነው እንግዲህ ቀደም ሲል በመግቢያው ላይ እንደጠቀስከው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሀገር ውስጥ ሲኖዶስና በስደት ያለው ሲኖዶስ በሚል ምክንያት ለ27 ዓመታት ተለያይታ ከቆየች በኋላ ዛሬ ወደ አንድ ቤተ ክርስቲያን፣ ወደ አንድ ሲኖዶስ መምጣቷን በይፋ አውጃለች። ይህንን ያወጀችው ጠቅላይ ሚኒስትር አብይ አህመድ ለስድስት ቀናት የሚቆየውን የዩናይትድ ስቴትስ ጉብኝታቸውን በጀመሩበት በዛሬው ዕለት ነው። ጠቅላይ ሚኒስትሩም የመጀመሪያ ስራቸውን ያደረጉት ዋሽንግተን እንደገቡ ይህንኑ ከአባቶች ጋር በተደረገው መድረክ ላይ መገኘትን ነው እና በጣም የደመቀ ጠቅላይ ሚኒስትሩም እንኳን ደስ አላችሁ ብለዋቸዋል እዛ የተሰበሰቡትን አባቶች።
እንኳን ደስ አላችሁ። ለኢትዮጵያ የሚያስብ የሚጠነቅ ኢትዮጵያ ምትባል ሀገር ኢትዮጵያውያን የሚባሉ ህዝቦች እንዳሉ የሚያስብና የሚያምን ማንኛውም ሰው ዛሬ ደስታ ይሰማዋል። ኢትዮጵያ ከዚች ቅድስት ታላቅ ቤተክርስቲያን ውጪ አትታሰብምና የኦርቶዶክስ ቤተክርስቲያን ልዩ ትኩረት ሰጥቶ ንግግሩ፣ ውይይቱ፣ እርቁ፣ ሰላሙ እንዲመጣ ያስፈለገበት ዋናው ምክንያት ኦርቶዶክስ ሀገር ስለሆነች ነው። የዓለም መንግስታት ይህንን ጉዳይ እንደ ሀገር ወስደው እርቁን ሊሰሩ ለምን እንዳትፈቀዱ ባይገባኝም ኦርቶዶክስ ቤተክርስቲያን የኤርትራን፣ የጅቡቲን፣ የብሩንዲን፣ የዩናይትድ አረብ ኤሚሬትን ህዝብ የሚያክል ህዝብ ወይም የሚበልጥ ህዝብ ያላት ታላቅ ታሪክና ስም ዝና ያላት ከራሷ ተርፋ ለሀገሯም ለአፍሪካም የምትጠቀም የምትበጅ ቤተክርስቲያን ማስታወቂያ በመካከላችን ችግር ሲያጋጥም ሌሎች እንደ አንድ ተቋም ብቻ አስረው ዝም ማለታቸው የሚያስገርም ነገር ነው። ኦርቶዶክስን የሚያክል እድሜ ጠገብ ብዙ ሚሊዮን ህዝብ ያለው ትውፊት ያለው ታሪክ ያለው ተቋም ዓለም ላይ የሌለ ቢሆንም አንድነቷን በማጣት ሌሎች ሲያግዙ ኖረዋል። የእሷ አንድነት ለኢትዮጵያ ብቻ ሳይሆን ለአፍሪካ በተለይም ለምስራቅ አፍሪካ ትልቅ ብስራት፣ ትልቅ ዜና እንደሆነ ይሰማኛል። በተግባርም የምናየው ይሄንን ይሆናል። በህብረት የመጀመሪያው ጉባኤ በዋሽንግተን በሰው ሀገር የሆነ ቢሆንም በሀገራችን በሚሊኒየም አዳራሽ በሚካሄደው ትልቁና መክፈቻው ጉባኤ ላይ ሁላችንም በጋራ ተገኝተን የዚችን ቤተክርስቲያን እርቅ፣ ሰላም፣ አንድነትና ከራሱ አልፋ ኢትዮጵያን እንደምታስታርቅ በይፋ የሚበሰርበት ጊዜ ቅርብ እንደሚሆን ተስፋ አደርጋለሁ። ነገር ግን አዲስ አበባ ላይ ብቻ ሳይሆን በመላ ሀገሪቱ በሰሜን፣ በምስራቅ፣ በምዕራብ፣ በደቡብ ይህ የእርቅ ፕሮግራም እና ኮንፈረንስ እየተካሄደ በፖለቲካ የተጣሉ ቡድኖች፣ በብሔር የተጣሉ ቡድኖች፣ በሃይማኖት የሚቃረኑ ቡድኖች ከእርቅና ከሰላም የሚገኘውን ደስታ ከእርቅና ከሰላም የሚገኘውን ድል እነሱን መቋደስ እንዲችሉ ኦርቶዶክስ ቤተክርስቲያን ራሷን ማስታረቅ ብቻ ሳይሆን የኢትዮጵያን እርቅ በር የሚከፍት ስራ በሚቀጥሉት ወራት በተከታታይ በመስራት ኢትዮጵያችን ውስጥ ያለው ጥላቻ፣ ቅራኔ እየቀነሰ ወደ አንድ፣ ወደ መደመር፣ ወደ መልካምነት የሚመጣበትን ብስራት ዳግም ታስተማለች የሚል ሙሉ እምነት አለኝ። ዛሬ በኢትዮጵያን ወገኖቻችን ላይ ተገምቶ የቆየው የመጀመሪያው የጥላቻ ግንብ ዋነኛው ምሰሶ በይፋ ተናደ። ይህ ምሰሶ የፈረሰ እንደሆነ በፖለቲካ በዘር በተለያየ ጥቅማጥቅም ጉዳይ ግንቡን ያጠናክሩት ትናንሽ ምሰሶዎች ከዚህ ምሰሶዎች መቆም ስለማይችሉ ትንሽ ሰባብረን ገፈር በማድረግ ፖለቲካችን፣ ሃይማኖታችን፣ ብሔራችን፣ ቋንቋችን፣ ኢትዮጵያዊነታችን በአንድ ጥላ ስር ልዩነታችንን በዚያው ስር እንደወት የሚታዩ እንደሚሆኑ ሙሉ ተስፋ አለኝ። ይህ ጉዳይ ጊዜው ያጠረ እንዲሆን ከዚህ ጊዜ ቀድሞ እንዳይከናወን እኔ የመራው መንግስት ሚናውን ባለመወጣቱ በይፋ ይቅርታ እጠይቃለሁ። አባቶች ከዛሬ ጀምራችሁ እንደ ልማዳችሁ እንደ ባህላችሁ በየዕለቱ በጸሎታችሁ የምታስቡን አገራችን ካለእናንተ ጸሎት ውጪ ሰላማም ልማቷም ሊረጋገጥ ስለማይችል ስራችሁ ለእኛ መጸለይ፣ እኛን መገሰጽ፣ እኛን ማስታረቅ፣ እኛን መምከር ነውና ይህን ተግባራችሁ እንድትፈጽሙ በትህትና ለምናለሁ። አመሰግናለሁ።
አድማጮች በስነ ስርዓቱ ላይ የበኩላቸውን የተናገሩት መላከ ህይወት ሀረገ ወይን ብርሃኑ ያደራዳሪ ኮሚቴ ሊቀመንበር ናቸው። ተከታዩም ብለዋል።
ተራራይ በአባቶቻችን አርቆ አሳቢነት በሰለጠነ መንገድ በራሳቸው ውይይት ብቻ መፍትሄ አግኝቶ አንድነት ተመስርቷልና በዘመኑ ይህ ሰላምና አንድነት በመገኘቱ እንኳን ደስ ያለው። ከብዙ ዓመታት በፊት በተለያዩ አባቶች በተለያዩ ሚዲያ ጥረት ሲደረግ የቆየውና በአሁኑም ሁለተኛ ዙር የሰላምና አንድነት ጉባኤ ከአንድ ዓመት በላይ የተደከመበት ሂደት በደቂቃዎች በአጭር ውይይት መፍትሄ እንዲያገኝ ላደረጉ አባቶቻችንም ያለንን አክብሮት እንገልጻለን። በአጭር የስልጣን ዘመኖ እያከናወኑ ያለው ዘርፈ ብዙ ጥረትና ውጤት ብዙ ማለትን የሚያስችል ቢሆንም ካለን
ሰለሞን አባተን አመሰግናለሁ። ወደ ቀጣይ ቅንብሮች እናልፋለን።
በአፍሪካ ትልቁ የኃይል ማመንጫ እንደሚሆን የሚነገርለት ግዙፍ የህዳሴ ግድብ ስራ አስኪያጅ መሐንዲስ ስመኘው በቀለ መስቀል አደባባይ ላይ መኪናቸው ውስጥ ሞቶ ተገኙ። ጆሮ ግንዳቸው አካባቢ በጥይት እንደተመቱ የገለጸው የፌዴራል ፖሊስ ስለ ጉዳዩ በመመርመር ላይ መሆኑ አስታውቋል። የዋናዋ ከተማ እምብርት የሆነ መስቀል አደባባይ ከአንድ ወር ብዙም ባልበለጠ ጊዜ ውስጥ ሁለት አሳዛኝ ክስተቶችን አስተናግዷል ይላል ዘጋቢያችን እስክንድር ፍሬው በላከው ዘገባ። ዝርዝሩ ቀጥሎ ይቀርባል።
ኢትዮጵያ ሀዘን ላይ ነች። የታዋቂውን ባለሙያ ሞት እያሰበች የሆነውን እያብላላች ነው። የአገሪቱ ቁጥር አንድ ፕሮጀክት የሆነውን የታላቁን ህዳሴ ግድብ በስራ አስኪያጅነት ሲመሩ የቆዩት ሰው መኪናቸው ውስጥ ሞተው ተገኝተዋል። ሚሊዮኖች ኢትዮጵያውያን በመስሪያ ቤት በኩል የሚሆን በግል ገንዘባቸውን ያፈሰሱበት አሻራቸውን ያኖሩበት ፕሮጀክት መሪውን ኢንጂነር ስመኘው በቀለን አጥቷል። ዛሬ ጠዋት በመስቀል አደባባይ የተገኘው አስከሬናቸው ብቻ ነው። ከቀይ ጆሮ ግንዳቸው ስር በጥይት ተመተው ደማቸው እንደፈሰሰ አንገታቸው እንዳዘነበለ በትክክል የሆነውን ነገር ለማወቅ ምርመራ እየተደረገ መሆኑን የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ለጋዜጠኞች አስረድተዋል።
በቦታው ላይ ሁሉም ባለሙያዎች፣ የፖሊስ ባለሙያዎች፣ የምርመራ ባለሙያዎች በተገኙበት የፎረንሲክ የአሻራና ሌሎች ሳይንቲፊክ በሆነ መንገድ ለመወሰድ ተሞክሯል። በአካባቢው የነበሩ ሰዎች የአይን እማኞችና ማስረጃ ይሰጣሉ የተባሉ ሰዎች በሙሉ ተይዘው ምርመራ እየተደረገ ነው ያለው። ቢሮአቸው አካባቢም ያለው ነገር እንደዚሁ ተገቢውን የሆነ ምርመራ ከስታቸው ጋር ግንኙነት በተለይ ዛሬ ጠዋት ጀምሮ የነበረውን ግንኙነት በተመለከተ በተቻለ መጠን ለማስረጃ ያመለክታሉ የምንላቸው ነገሮች በሙሉ በማሰባሰብ ፈጣን የሆነ የአሟሟታቸውን ሁኔታ የሚያሳይ የምርመራ ውጤት ለሕዝቡ ለማቅረብ በየደረጃው ሁሉም ፖሊስ ባለሙያዎች ተከፋፍለው ርብርብ እያደረጉ ነው።
በቅዱስ ጳውሎስ ሆስፒታል የአስከሬን ምርመራ እየተደረገ መሆኑንም የፖሊስ ኮሚሽነሩ ገልጸዋል። የኢንጂነር ስመኘው በቀለ ስም በአፍሪካ ትልቁ እንደሚሆን ከሚገመተውና በአባይ ወንዝ ላይ ከሚገነባው የኤሌክትሪክ ኃይል ማመንጫ ፕሮጀክት ጋር ተያይዞ የሚጠራ ተቆራኝቶ የሚታይ ነው። ስለ ታላቁ የህዳሴ ግድብ የሰማ ሁሉ ኢንጂነር ስመኘው በቀለን ያውቃል። የእሳቸው መሞት በአገሪቱ የፈጠረው ድንጋጤና ሐዘንም በቅርበት ከመታወቃቸው ታላቅ አስተዋጽኦ ከማድረጋቸው ጋር የተያያዘ ነው። ዛሬ ጠዋት በመስቀል አደባባይ ከተገኙ ወጣቶችና የተለያዩ የህብረተሰብ ክፍሎች እንባ አውጥተው ያለቀሱ፣ ሐዘናቸውን ቁጣቸውን የገለጹ ነበሩ። የሆነውን ለማወቅ ሲጥሩ ፖሊሶችንም በጥያቄ ሲያፋጥጡ የታዩም አሉ።
አሁን ቢሆን ነገር ተቀማለ አይቻለሁ ተቀመየ ነው። ስለዚህ ነው እየተጣራ ያለው። ለምን አሁን ብዙ ነገር እንዳወራ አገፋው ከኔ የሚጠበቅ ነው። አያስፈልግም ብዙ ወላ።
የፖሊስ ኮሚሽነር ዘይኑ ጀማል በዚሁ ጉዳይ ላይ በሰጡት አስተያየት ወጣቱ የምርመራውን ውጤት ተረጋግቶ እንዲጠብቅ አሳስበዋል።
ይልቁንስ ወጣቱ መሸበር የለበትም። አገር የሚገነባው በመሸበር አይደለም። አገር የሚገነባው ተረጋግቶ ምንም እንኳ ከለውጡ ጋር የተለያዩ እንቅፋቶች እንደሚያጋጥሙን ጥርጥር ባይኖረውም ይህን ግምት ባስገባ መልኩ ህዝቡ ለጀመረው ለውጥ በተረጋጋ ሁኔታ ከፖሊስና ከጸጥታ ኃይሉ ጋር በመተባበር በጋራ አብረን አገራችን ወደ ሰላም ጎዳና ማንታዝ እንጂ ወደ አደባባይ ወጥቶ ወይም ደግሞ ቴሌቪዥን ጣቢያዎች አካባቢ ሄዶ ፖሊስ ስራውን እንዳይሰራ ሌላ ጫና መፍጠሩ ተገቢ አይደለም። ወጣቶቻችን ከለውጥ እንቅፋቶች ጎን መቆም የለባቸውም። ለውጥ ፈላጊ ህብረተሰብ 99% ህብረተሰብ ለውጥ ፈላጊ ነው። ለውጥ ፈላጊ ህብረተሰብ ጋር ነው መቆም ያለባቸው። ብልሃተኛ መሆን አለባቸው፣ ብልህ መሆን አለባቸው፣ ትዕግስተኛ መሆን አለባቸው። ለውጥ ዝም ብሎ ባጭር ጊዜ አቺቭ አይደረግም፣ መራራ ነው። ስለዚህ መግፋት፣ በጋራ በትዕግስት በአንድነት በፍቅር የመግፋት በመደመር መግፋት ነው ያለብን የሚል መልእክት ያለ።
መስከረም 3 ቀን 1957 ጎንደር ከርከረው አላጅ ወረዳ ሸምበቂት አካባቢ የተወለዱት ኢንጂነር ስመኘው በቀለ በተለይ ታዋቂነት ያተረፉ የመጡት ከኃይል ማመንጫ ፕሮጀክቶች ጋር በተያያዘ ነው። ከታላቁ የህዳሴ ግድብ በፊትም የግልገል ግቤ 2 ኃይል ማመንጫ ፕሮጀክት ስራ አስኪያጅ ሆነው አገልግለዋል። ቀደም ባሉት አመታት ደግሞ በሌሎች ኃይል ማመንጫ ፕሮጀክቶችም አስተዋጽኦ አድርገዋል። ከኢንጂነር ስመኘው በቀለ ጋር ያጎት ልጆች መሆናቸውን የገለጸው ዳዊት ማነገረው እድገታቸው በአዲስ አበባ እንደነበር ይናገራል።
ያው ሸጎሌ ላይ ነው ካጎቱ ጋር አብሮ ያደገው። አጎቱን ያስተማረው ቢሊሊያይን አለም ይባላል። ስለዚህ ይሄን ሰው እኔ
አማ ያስተማራቸው አጎታቸው ቢሊሊያይን አለም ነው። ሰማቸው
ቢሊሊያይን አለም ይባላል። ያስተማረው እሱ ነው። ከሱ ጋር ሆኖ ነው ትምርቱን ለስራ ከባቃ በኋላ ነው ከቢሊሊኝ የወጣው። ከወጣ በኋላ አሁን ራሱን ችሎ ነው የሚኖረው። ህዝብን እያስተዳደረ ወጣቱን እንዲበለጽግ ያደረገው ነው ያለው። ያንድ ሰው ይሁን ብቻ ሳይሆን የኢትዮጵያ ህዝብ ሁሉ ሞተ ማለት ነው። ነገም ስመኘው በቀለ ማለት ህዝብ ማለት ነው። እሱ ዛሬ ሞተ፣ ነገም ሌላ ሰው ይሞታል። ተመርምሮ ገዳዩ ካልተያዘ ነገም ሌላ ሰው ይሞታል። በዚሁ በእንዝላልነት ዝም ከተባለ
የኢንጂነር ስመኘው በቀለ መኪናና አስከሬናቸው ከመስቀል አደባባይ ከመነሳቱ በፊት በዚያ የደረሱ የአይን እማኞች የተመለከቱትን ለአሜሪካ ድምጽ አካፍለዋል።
መኪናው ሞተሩ እንኳን አልጠፋም።
የኢንጂነር ስመኘው መኪና ማለት
ስመኘው መኪና ሞተሩ እየሰራ እሳቸው ውስጥ ወደ ጎን እንዲተደግፎ እዚህ አካባቢ የደም ምልክት ይታያል።
በሰዓታቸው አካባቢ
አንገታቸው እስከ ጆሮአቸው ድረስ በሰዓቱ ያየሁት ነገር ሁለተኛ፣ አንድ ጻል ልጅ ከአንድ ሰው ጋር እሳቸው መኪና ላይ ሲያንዣብብ እንደነበረ እየተናገረ የነበረ ግለሰብ ነበር። ይሄን ልጅ ወዲያው ማንሽሩ ምን አይታወቅም። እኔ በአይኔ እነዚህ ነገሮች አይቻለሁ። እዛ ውጭ ያለው ሁኔታ እስካሁን እንግዲህ ያው መኪናውም ተነስተዋል፣ አስክሬኑ ምርመራ ላይ ነው የሚል ስሜት ነው ያለው።
ሌላው የአይን እማኝም ተመሳሳይ ሐሳብ አንጸባርቋል።
ወደ መኪናው ሄድኩኝ፣ ፖሊሶች አሉ፣ የአዲስ አበባ ከተማ ፖሊሶችና ከዛ ፎቶ ማነሳውተኝ ተጠግቼ በደም ተጠግቼ ነው ያየሁትኝ። ወደ ቀኝ በኩል
አስከሬናቸውን ፎቶ አነሳ፣
ፎቶ ማስቻለሁኝ። ወደ ቀኝ በኩል አዘንብለዋል፣ መኪናው ላይ ማለት ነው፣ ግላብ ቦክሱ ላይ እዛ ላይ ነው ደገፍቶ ላይ ያሉትኝ። መኪናው
ይሰራ ደም ይታይ ነበር፣
ደማው ይታያል። በእጅ ከላይ ከጆሮአቸው በላይና በጆሮአቸው ወርታች ወደ ጉንጫ
ደም እየወረደ ነበር።
አዎ እየወረደ ነበር።
መውረዱን አቆማል። እየወረደ ነበር
አንተ እየወረደ ነበር። አዎ እየወረደ ነበር። ኦልሞስት ደርቋል፣ ደርቋልኝ። ከዛ በኋላ ያው ፌደራል ፖሊስ ባለስልጣኖች መጡ። መኪናው የሚገርመው በሚኒሞ ይሰራ ነበር፣ ይንተከተክ ነበር።
ሞተሩ አልጠፋም፣
አልጠፋም። ሞተሩ አልጠፋም።
ኢንጂነር ስመኘው በቀለ መኪና ሞተሩ አልጠፋም።
ቤት ነች፣ ወደ ላይት ጎልደን የሆነች ቤት ነች። እኔ ግን በጣም የገረመኝ እንግዲህ ኢንጂነር በሰዓቱ አሟቸው ስኳርም ደም ግፊት ቢኖርባቸው ከዋናው አስፋልት እየነዱ ቢመጡ በሚመጡበት መንገድ ላይ ነው መቆም የነበረባቸው ብዬ ነው የምገምተው። ግን ይሄ ከዋናው መንገድ ላይ ወጥቶ የክፍለ ሀገር የሚሄዱ ባስ መቆሚያዎች ላይ ነው ሄዶ በስነ ስርዓት ፓርክ ሆኖ ነው መኪናው የነበረው። ግን ሞተሩ አልጠፋም። አራቱም
ወጣቶች አንዳንድ ስፖርት የሚሰሩበት ኳስ የሚጫወቱበት ቦታ ላይ ነው ከመስቀል አደባባይ
ወደ ውስጥ ልጆችም ነበሩ በሰዓቱ። እንዲያውም እስከ መጨረሻ ድረስ ይጫወቱ ነበረ። አይተው ተመልሰው ትሬኒንጋቸውን የቀጠሉ እና ያን ያክል ሰዓት ኦልሞስት ከስንት ሰዓት እንደመጡ እንደቆመ አይታወቅም። መኪናው ግን ከጠዋት ከሌሊትም ሊሆን ይችላል የሚታወቅ ነገር የለም። ግን ይህን የመሰለ ትልቅ የሀገር ባለውለታ ሰው እንደዚህ በቀላሉ ማጣታችን ለሁላችን ኢትዮጵያውያን ትልቅ ሐዘን ነው። ለኢትዮጵያ ዝምና ለቤተሰቦቻቸውም መጽናናትን እመኛለሁ።
በአብዛኛው የአዲስ አበባ ፖሊሶች ነበሩ የነበሩት ብለኛል። በምን ያህል ልዩነት ውስጥ መጡ የፌዴራል ፖሊሶች እንደዚሁም የፌዴራል ፖሊስ ኮሚሽነሩ ዘይኑ ጀማልም መጥተው ነበር ብለኛል፣ ተመልክቻለሁ ብለሃል። በምን ያህል ልዩነት ነው?
ጀነራሉ የመጡት ትንሽ ቆይተዋል። ምክንያቱም
ኮሚሽነሩ
የመጡት ማለት ነው። በሰዓቱ የአዲስ አበባ ፖሊስ ነበሩ፣ 1-6 የሚሆኑ እዛ አካባቢ ነበሩ ማለት ነው። ከዛ ፌዴራል ፖሊሶች መጡ በፒክአፕ አንድ 8 7 ይሆናሉ። ከዛ በኋላ ሌሎች ባለስልጣኖችም ቤቶች ነጫጭ ቤቶችና ፕራዶ ላንድ ክሩዘሮች እየመጡ ቆሙ። ሰው ፎቶ እንዳያነሳ ቪዲዮ እንዳይቀርጽ ተከለከለ ለተወሰነ ሰዓት። ከዛ በኋላ ሰው ወደ መኪናው እንዳይቀርብ ተደረገ። እኛም እስከ 10 ሜትር የሚሆን በርቀት እስከ መጨረሻው ሰዓት እናይ ነበር። መጨረሻ ላይ አስከሬኑ ወርዶ ሲወርድ ምንድነው ያደረጉት? ሁለት ሎንግ ቤዝ አምቡላንሶች ነበሩ የፌደራል ፖሊስ፣ አንዱ ከላይ አንዱ ከታች። ከዛ በታች በኩል በሩ ባለበት ማለት ነው፣ በግራ በኩል ማለት ነው፣ አስከሬኑ ሊያወርዱ ሲሉ ላስቲክ ነገር ዙሪያውን ተሸፈነ። ሰው ካሜራማን ሌሎችን ጋዜጠኞች እንዲርቁ ተደረገና አስከሬኑን አውርደው አምቡላንስ ማጭ ነው ወሰዱ። ከወሰዱ በኋላ ግን
መኪናው እንደከፈታት
መኪናው እንዴት ነው የተከፈተው? በቀይ በኩል የኋላ በሩን እቺ ትንሿን መስታወት ተሰብራ ነው። እሷን ሰብረው ነው ምክንያቱም መኪናው ተቆልፏልኝ ከፈቱና ከዛ በኋላ ነው የፎረንሲክ ፌደራል ፎረንሲክ ባለሙያዎች ሲመርምሩ ያየነ።
መስታወቶቹ በቀኝ በርም በግራ በርም በኩል ያሉ መስታወቶች የመኪናው ዝግ ነበር። መኪናው ዝግ ነበር ሙሉ በሙሉ
ዝግ ነው። እንዲያውም ሌሎች ፖሊሶችም በኋላም ፌደራል ፖሊሶችም ዞሮ ሁሉ ያን ስክራች እንዳለው ግጭት እንዳለው ወይም ሌላም ነገር አሻራም እያንዳንዱ ላይ ሲያነሱ ነበር አይተናል። ይሄን ባይናችን አይተናል። አስከሬኑ እንግዲህ ከእንደዛ ከተጫነ አምቡላንስ ይዛው ወደ ፒያሳ አቅጣጫ ልትሄድ ማለት ነው። አንድ ሞተረኛና ወደ በግምት 7 8 የሚሆኑ የፌደራል ፖሊስ አባላት በፒካፕ ነው ተከትለው ሲሄዱ የኢንጂነር ሰመኘው መኪና ቤቷ ማለት ነው ሲቪል የለበሰ አስነስቶ ወደ መብራት ራሱ
ብቻውን
ነው መብራት ወደ ግራ ታጥፎ መብራት ራሱ ጥሶ ነው ሄደው። በጣም በፍጥነት ያሽከረከረ ወደ ቤተ መንግስት አቅጣጫ ነው ሄደው።
ያንን የተመለከትኩበት
ሰዓት
የኢንጂነር ሰመኘው በቀለ ሞት የተሰማው በዚሁ በመስቀል አደባባይ የደረሰው የሰኔ 16ቱ የቦምብ ጥቃት የምርመራ ውጤት ይፋ ባልተደረገበት ሰዓት ነው። ሁለቱ ጉዳዮች ግንኙነት ይኖራቸው እንደሆነ የጠየኳቸው ኮሚሽነር ዘይኑ ጀማል ተከታዩን መልሰዋል።
የሰኔ 16ቱ ጠርሰን የላብራቶሪ የዲኤንኤ እና ሌሎች የላብራቶሪ ፕሮሰሶች ከሀገር ውጭ የሚከናወኑ በመሆናቸው እሱን እየተጠበቀና ያለ ነው። ትሪያንጉሌት ማድረግ አለብን በሶስት አቅጣጫ ነው። ፕራክቲካልም ፎረንሲኩም እነዚህ ውጭ ሀገርም ምልከናቸው በሰውም በቴክኖሎጂም በተለያየ መልኩ የሚገኙ ማስረጃዎች አሰባስበን ነው ለህዝቡ ይሄ ነው ብለን መግለጽ የምንችለው። ስለዚህ ያልደረሱልን የላብራቶሪ ውጤቶች አሉ። በዛ ምክንያት ነው የዘገየው። ከዚህ ጋር ግንኙነት አለው የለውም ምርመራው ገና ሳንጀምረው እንዴት ብዬ ነው ይሄን መናገር የምችለው? የማይገናኝ ነገር ባናገናኝ።
በአሜሪካ የሚገኙትን ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ከፍተኛ የመንግስት ባለስልጣናት በኢንጂነር ሰመኘው በቀለ ሞት የተሰማቸውን ሀዘን እየገለጹ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የኢንጂነር ስመኝ በቀለ በዚህ አኳኋን መሞት እጅግ አሳዛኝና ሰቅጣጭ ዜና ነው። እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች፣ ወደ መጨረሻው የመጽሔት ትንታኔ እንለፍ። የዩናይትድ ስቴትስ ኮንግሬስ ሪፐብሊካንና ዲሞክራት አባላት የውጭ ጉዳይ ሚኒስትሩን ማይክ ፖምፔዮን ስለ ፕሬዚደንት ዶናልድ ትራምፕ የውጭ ፖሊሲ እንዲያስረዱ ትላንት በጥያቄ ወጥረው ይዘው ነበር። ፕሬዚደንቱ ከሩሲያ ፕሬዚደንት ቭላዲሚር ፑቲን ጋር ለብቻ ያደረጉት ንግግር ይዘት ምን እንደሆነ ሴናተሮቹ ፖምፒዮን ጠይቀዋል። ሚኒስትሩ ቃላቸውን የሰጡበት የመወሰኛው ምክር ቤት የውጭ ግንኙነቶች ኮሚቴ የብሔራዊ ደህንነቶች ጉዳዮች የምስክርነት ሰሚ ሸንጎ የተቀመጠው ሚስተር ትራምፕ እና ሚስተር ፑቲን ከሚቀጥለው የአውሮፓውያን ዓመት በፊት ለሁለተኛ ጊዜ ስብሰባ እንደማያደርጉ ዋይት ሀውስ ባስታወቀበት ወቅት ነው። ሚስተር ፖምፒዮም ዩናይትድ ስቴትስ ሩሲያ ክሪሚያን በወረራ መያዟን ፈጽሞ እንደማትቀበል የሚገልጽ መግለጫ አውጥተዋል። የቪኦኤ የዲፕሎማሲያዊ ጉዳዮች ዘጋቢ ሲንዲ ሴይን ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ያጠናቀረችው ዘገባ አለ። ቆንጅታዬ ታቀርበዋለች።
የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ትናንት በካፒቶል ሂል ውጥረት የተመላበት የሶስት ሰዓት ጊዜ አሳልፈዋል። የመጀመሪያውን ጥያቄ ያቀረቡላቸው የሴኔቱ የውጭ ግንኙነቶች ኮሚቴ ሊቀመንበር የራሳቸው የፕሬዝደንቱ ሪፑብሊካን ፓርቲ አባሉ ባብ ኮርከር ነበሩ።
You come before a group of senators today who are filled with serious doubts about this White House.
ስለ ዋይት ሃውስ እና ስለ ውጪ ፖሊሲ አካሄዱ ከባድ ጥርጣሬ ያላቸው ሴነተሮች ፊት ነው የቀረቡት። ስጋት የተፈጠረውም በብዙ ምክንያቶች ነው። አንዱ የአስተዳደር በቂ መረጃ አለመስጠቱ ነው።
አያይዘውም ሴነተር ኮርከር ፕሬዝዳንት ትራምፕ ባለፈው ሳምንት ከሚስተር ፑቲን ጋር በተገናኙበት ጊዜ እርሶ እንዳሉ የሚል የመንበርከክ ሁኔታ ታይቶባቸዋል ብለዋል። ከዚያ በኋላ አንጋፋው የኮሚቴው አባል ዲሞክራቱ ሴኔተር ባብ መነንዴዝ ሚስተር ፓምፔዮን ስለ ፕሬዝዳንቱና ፑቲን ንግግር በተደጋጋሚ ሲጠይቋቸው የተጋጋለ የቃላት ልውውጥ ቀጠለ።
Senator, I understand the game that you're playing.
No. Senator, ያዙትን ጫወታ አረዳለሁ።
No, you know, Mr. Secretary, with all due respect, I don't appreciate you characterizing my questions. My questions is
የለም የለም ክቡር ሚኒስትር ካክብሮት ጋር ጥያቄዎችን በዚህ መልክ መገለጹን አልቀበለውም። እኔ የምጠይቀው እነቱን ለማወቅ ነው። እነቱ ምን እንደሆነ አናውቅም። ሁለቱ ለሁለት ሰዓታት ብቻቸውን ያሳለፉት አስገራሚ ጊዜ ምን እንደተከናወነ ለማወቅ ያለው ብቻኛ መንገድ ፕሬዝዳንቱ ቢያንስ ለርሶ የነገሩት ነገር ካለ በመረዳት ብቻ ነው።
ሚስተር ፓምፔዮ በበኩላቸው ፕሬዝዳንቱ ካለም መሪዎች ጋር በግል መነጋገር መብታቸው ነው ብለው ፕሬዝዳንቱ ሩሲያ ባለፈው ፕሬዝዳንታዊ ምርጫ ላይ የፈጸመችውን ጣልቃ ገብ ጥቃት የሚያጣጥሉት ለምንድን ነው ተብሎ የቀረበላቸውን ጥያቄ ውድቅ አድርገዋል። ማይክ ፓምፔዮ
Finally, I want you to know President Trump has stated that he accepts our intelligence community's conclusion that Russia meddled in the 2016 election.
በመጨረሻ እንድትረዱ የምፈልገው ነገር ፕሬዝዳንት ትራምፕ የደህንነት መስሪያ ቤቶቻችን ሩሲያ በምርጫው ጣልቃ ገብታለች ብሎ የደረሱበትን ድምዳሜ መቀበላቸውን ተናግረዋል። የሆነውን ሙሉ በሙሉ በትክክል ተረድተውታል። ይሄን እኔ አውቃለሁ። ካንዳ መዝበላይ በጉዳዩ ላይ ገለጻ አሳደርግላቸው ቆይቻለሁ። ይሄ እኔ በግሌ በደም የማውቀው ነገር ነው።
ማይክ ፓምፔዮ ወደ ውጭ ጉዳይ ሚኒስቴር ከመዛወራቸው አስቀድሞ የማዕከላዊ ስለላ ድርጅት ዳይሬክተር ነበሩ። የመወሰኛው የውጭ ግንኙነቶች ኮሚቴ ሊቀመንበር ባብ ኮርከር ስለ ሚስተር ትራምፕ የሩሲያ ፖሊሲ የምስክር ሰሚ ሸንጎዎች ወደፊትም ይቀጥላሉ ብለዋልና ሚስተር ፓምፔዮ ወደፊትም በከባድ ጥያቄዎች መጣደፉ የሚቀርላቸው አይመስልም።
ይህ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ ዝግጅት ነው። አሁን ወደ ውይይት ፕሮግራም።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዩናይትድ ስቴትስ ጉብኝት ዛሬ ማለዳ ጀመረ። ቀደም ብሎ በዘጋቢዎቻችን እንደተከታተላችሁት ጠቅላይ ሚኒስትር አብይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባቶች መካከል የተካሄደውን ድርድር ውጤት ያበሰሩበትን የጉዟቸው መጀመሪያ ተግባራዊ አድርገውታል። በነገው ዕለትና የፊታችን ቅዳሜ በዋሽንግተን ዲሲ የሚካሄዱትን አበይት ስነ ስርዓቶች ይዘትና ክንውን መድረኮቹ የተሰናዱበትን ሂደት ጨምሮ ምን እንጠብቅ ስንል አስተባባሪዎቹ ሁለቱን አነጋግረናል። አሉላ ከበደ ነው ያወያያቸው። ራሳቸውንና ኃላፊነታቸውን በማስተዋወቅ ይመራሉ።
አመሰግናለሁ አሉላ። ደመቀ ዘመነ እባላለሁ። በኢትዮጵያ ኤምባሲ በሚኒስትር ካውንስለር ደረጃ የዲያስፖራን ዘርፍ በኃላፊነት እያስተባበርኩ እገኛለሁ። ፋሲሊቴት በማድረግ ደረጃ የህዝባዊ ተሳትፎ የሚባለውን በርከት ያለ ሰው የሚመጣበት የሚገኝበት ፕሮግራም ላይ ነው የምሰራው። ከህብረተሰቡ የተወጣጡ ሌሎች የኮሚቴ አባላት፣ የሚዲያን የሚያስተባብሩ የኮሚቴ አባላት አሉ። የሴኩሪቲ ጉዳይን የሚያስተባብርም እንደዚሁ አለ። ፕሮቶኮልን ጉዳይም የሚያስተባብሩ ሰዎች አሉ። እነዚህ ናቸው ያሉት አብዛኛው ኮሚቴ።
እጅግ አመሰግናለሁ ለእድሉ። ጌታቸው በጋሻው እባላለሁ። እኔ የምወክለው ራዕይ ለኢትዮጵያ ቪዥን ኢትዮጵያ የሚባለውን የኢትዮጵያውያን ምሁራን፣ ባለሙያዎች እና የመብት ተከራካሪዎችን የሚወክል ነጻ የሆነ ከማንኛውም የፖለቲካ ፓርቲ ጋር ያልወገነ እና ኢትዮጵያውያን ነጻ አስተሳሰባቸውን በኢትዮጵያ ሁለንተናዊ ጉዳዮች ላይ የሚመራመሩትን በነጻ መድረክ ለማቅረብ እንዲችሉ የስራ ውጤቶቻቸው ወይ የጥናት ግኝቶቻቸው ወደ ኢትዮጵያ እንዲተላለፉ ከኢሳ የሬዲዮና የቴሌቪዥን ፕሮግራም ጋር በመተባበር ሲያካሄድ የቆየ ነው። እስካሁን ድረስ 5 ትላልቅ ኮንፈረንሶችን አዘጋጅቶ ምርጥ የኢትዮጵያ ምሁራን ሀሳቦቻቸውን ያካፈሉባቸው ኮንፈረንሶች ሲያካሄድ ቆይቷል። እና የኢትዮጵያ የፖለቲካ የኢኮኖሚ ማህበራዊ ጉዳዮች የሚያጠናና የሚከታተል ስብስብ ነው።
አመሰግናለሁ። በዚህ ጠቅላይ ሚኒስትር አብይ አህመድን ለመቀበል በተሰናዳ ስነ ስርዓት ዛሬ መጀመሪያው ቀን ነው። ከዛሬ እስከ ማክሰኞ ድረስ በተለያዩ አካባቢዎች በሚያደርጓቸው እንቅስቃሴዎች በዋሽንግተን ዲሲ የሚካሄደውን ስነ ስርዓት ከማህበረሰብም ከመንግስትም ድና አቶ ደመቀ ያሉ ውክልና ያላቸውን የተለያዩ ኮሚቴዎች ተደራጅተው በሚያስተናግዷቸው ስርዓቶች ውስጥ
ዶክተር ጌታቸው እስኪ እርሶና አጋሮቸው ስለምታስተባብሩት ኮሚቴ ስራ ይግለጹልን። ተጋባዦቻችሁስ እነማን ናቸው?
መልካም። በአብዛኛው የሚወክለውና የሚጋብዛቸው ካሁን ቀደም በኢትዮጵያ አገራዊ ሁኔታዎች ላይ ጥናቶች ያደረጉና ለኝን ጥናትና ግኝቶቻቸውን ራዕይ ለኢትዮጵያ ቪዥን ኢትዮጵያ በሚያዘጋጃቸው ኮንፈረንስ ላይ ያቀረቡ በአካል ተገኝተው ለማቅረብ ካልቻሉ በጽሁፍ የላኩትን በተለያዩ የፓነል ዲስከሽን ወይ ጋራ ስብሰባዎች ላይ በመገኘት ሀሳብ አስተያየት ሲሰጡ የነበሩትን ባለሙያዎች በትምህርት ቤት አካባቢ አካዴሚክስ የምንላቸው እና ባለልዩ ሙያ ባለቤቶች የሆኑትን ነው እንግዲህ የጋበዝናቸው። ማህበራዊ ተሳትፎም ያላቸውን በዚህ ላይ ቢገኙ ይጠቅማሉ ሀሳብ ለመስጠት። ዋናው ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ እዚህ ሲመጡ ሊገናኟቸው ይገባል የምንላቸውን አይነት ሰዎች ነው በተሰጠን ቦታ መሰረት ለመጋበዝ የሞከር ነው። እና ይሄ ልዩ እድል ለጠቅላይ ሚኒስትራችንም በርና እድል ይከፍታል ከእንደዚህ አይነት የህብረተሰቡ ክፍል ጋር ለመገናኘት ሀሳብ ለመስማት እና ጥያቄዎች አሏቸው ለነኚህ የህብረተሰቡ ክፍሎች መልስ ለመስጠት እንዲችሉ። እና ይሄንንም የምናደርገው በራሳችን ብቻ ሳይሆን ከኢትዮጵያ ኤምባሲ ጋር በመተባበር ነው። በኤምባሲው በኩል የተጋበዙትን የሚደረጉትን እነሱ ሊገልጹ ይችላሉ አሉና እዚህ።
ምን አይነት ሰዓት መቼ ነው የሚካሄደው ይህ እርሶ የሚያስተባብሩት ስነ ስርዓት ዶክተር ጌታቸው?
ቀጥታ ፕሮግራሙ የሚጀምረው በዚህ አገር አቆጣጠር እንደ ሰዓት አቆጣጠር ከ6 እስከ 9 ነው።
በኢትዮጵያ የሰዓት አቆጣጠር ከማታው 12 ሰዓት እስከ 3 ሰዓት ድረስ
በዚህ በእራት ላይ የሚካሄድ የስራ ስብሰባ ነው ብለን ነው የምንቆጥረው።
መልካም። ሀሳብ አፍላቂዎችን በተለያዩ ኢትዮጵያ ጉዳዮች ላይ አስተዋጽኦ ሊያደርጉ ይችላሉ የተባሉትንና የንግዱን ማህበረሰብ የሚወክሉ አባላት የሚገኙበትን ስነ ስርዓት ነው የሚያስተባብሩት። ዶክተር ጌታቸው ወደ አቶ ደመቀ ከመሻገሬ በፊት ምን ያህል ሰው በቁጥር ይሳተፋል? ምን ያህል ሰውስ በአሁኑ ሰዓት ለሚፈለገው ስነ ስርዓት አዘጋጅታችኋል? የተዘጋጁት ሰዎችስ እንደምን ተሰባሰቡ? ምንድን ነበር መስፈርታችሁ?
እሺ። በአጠቃላይ ቁጥሩ ከኤምባሲው ጋር በመነጋገር ወስነን የነበረው 200 ያህል ሰዎች ናቸው። በዚህ ላይ በቪዥን ኢትዮጵያ የቀረቡት 137 ሰዎች ናቸው። እነኚህን 137 ሰዎች ለመወሰን በጣም 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 ከባድ ነበር፣ ግን ሆኖ ያቀመጥናቸው መስፈርቶች ቀለል አድርገውልናል። በዋና ደረጃ እነኚህ ባዘጋጀናቸው 5 ኮንፈረንሶች ላይ ቀርቡራዊ ጥናቶችና ጽሁፎች ለኮንፈረንስ ያቀረቡ በኮንፈረንሱ ላይ በአወያይነት ወይም በተወያይነት የቀረቡ እና በእነኚህ ኮንፈረንሶች ላይ በመገኘት ጠቃሚ ሀሳቦችን የሰጡ እና በጣም ጥቂት ደግሞ ከዚህ ውጪ በዚህ ላይ ያልተሳተፉ ግን በዚህ የእራት ስብሰባ ላይ ቢገኙና ቢናገሩ ሀሳባቸው ሊጠቅሙ ይችላሉ የምንላቸውን በጣም ጥቂት ሰዎች እነኚህን ነው መስፈርት ያደረገ።
200 ብለዋል። በ200 ጸና አጠቃላይ ቁጥሩ ወይስ ተጨመረ ከፍ አለ? የቀረውን ማን አደራጀው?
ቪዥን ኢትዮጵያ 137 ሰዎችን ያቀረበው። ይህ ቁጥር ከ200 በላይ ከሆነ በኢትዮጵያ ኤምባሲ በኩል የተጨመሩ ናቸው ማለት 63 ሰዎች በእኛ በምናውቀው ደረጃ 63 ሰዎች የሚቀርቡት በኤምባሲው በኩል ነው። ግን በጣም ችግር ይፈጥራል መቼም ሪሊ እንዲገኙ የሚፈልጉ ብዙ ሰዎች በመኖራቸው በኤምባሲ በኩል ችግር ተፈጥሮ ምናልባት ቢጨመር ይገባናል ያንን አኮሞዴት ወይም ያን ለመቻል ቦታው እስከቻለ ድረስ እንግዲህ ኤምባሲው በዛ ላይ ውሳኔ ያለው።
አሁን ያውቃሉ ዶክተር ጌታቸው ከኤምባሲው ጋር ተባብራችሁ ሊመጣ የሚገባው ሳተፍ ጠቅላይ ሚኒስትሩ በሚገኙበት መድረክ ሐሳቡን ሊያቀርብ ስራዎቻቸውንም እድሉ ካለ ሊያቀርቡ ሊያስተዋውቁ የሚችሉና የሚጠቅሙም ስራ ለመስራት የተነሳሱ ሰዎች ቁጥር ከ200 መብለጥ መቻሉን ዩናይትድ ስቴትስ ውስጥ ግምታችን በመቶ ሺዎች የሚቆጠር ነውና ይገባኛል ያን በመክንያት ገልጸዋል። አሁን ግን ያለቀለት ቁጥር አሃዝ አለዎት ከኤምባሲው ጋራ ተመካክራችሁ በኤምባሲው በኩል የተጨመሩትን ጨምሮ ምን ያህል እንደሆነ እርግጠኛው ቁጥር ይታወቃል? አንድ ቀን ብቻ ነው የቀረውና ዶክተር ጌታቸው
አዎ በመጀመሪያ ደረጃ ሪሊ ይቅርታም መጠየቅ እንኳን አይደለም ቦታው ውስን ነው በጀት ውስን ነው እና የተወሰነ ቁጥር ብቻ ነው ሰው ሊጋበዝ የሚችለው እንጂ ሪሊ ሁሉንም ለመጋበዝ ቢቻል በጣም ብዙ ሰው ነው የሚሆን እና በዚህ በጠበበች እድል ውስጥ ቪዥን ኢትዮጵያ ራሱ ከ200 በላይ ሰው ለማቅረብ ይችል ነበር በራሱ ብቻ እንኳን ግን ለማድረግ ያልቻልነው ሊሚቴሽን ወይም ገደብ ስላለብን ነው እና በዚህ ገደብ ውስጥ እኛ ባለን መስፈርት እንግዲህ እነኚህን ይጠቅማሉ የምንላቸውን ሰዎች ይጠራናል እና በኢትዮጵያ ኤምባሲን በኩል እንደዚሁ አይነት ችግር የሚኖርባቸው ይመስለኛል እነሱ ይግለጹት። ሆኖም አሁን ከ200 በላይ አንድ 20 ያህል ሳይጨመሩ የቀሩ አይመስለኝም ግን በቪዥን ኢትዮጵያ በኩል ከ137 በላይ አልክ።
መልካም ዶክተር ጌታቸው አመሰግናለሁ። ከአቶ ደመቀ ጋር እንዳልጠፋፋ የህዝባዊ ተሳትፎ የሚለውን በርካቶችን የሚያሳትፎ ዝግጅት ውስጥ በማስተባበር በተባባሪነት ይሰራሉና ምናልባትም ቀደም ብለን ያነሳነውንም ጨምረው ሊነግሩን ይችላሉ። ሁለት ሌሎች ዋና ዋና የሚባሉ ዝግጅቶች አሉ። ትክክለኛ ሀዞችን በሂደት የተለዋወጡ ሰማናቸው አሉና እርግጠኛውን እርሶ ይነግሩናል። 1500 የማህበረሰብ ወኪሎች እንበላቸው የሚገኙበት የፖለቲካ አደራጆችንም የሚጨምር ስነ ስርዓት እንዳለ ተገልጿል። ካልተሳሳኩኝ በነገው ዕለት በዋሽንግተን ዲሲ አቆጣጠር ከቀትር በኋላ 8 ሰዓት ላይ ነው የሚካሄደው። ቀዳሜ ኢትዮጵያውያንን በብዛት የሚያገኙበት ዋናው ዝግጅት ዋሽንግተን ዲሲ ኮንቬንሽን የሚካሄደው ስነ ስርዓት አለ። እስኪ ጠቅለል አድርገው ይንገሩን ምን አይነት ስነ ስርዓቶች፣ የቱን ያህል ሰዎች በየትኛው ቦታ በዚህ ሰዓት ትክክለኛውን የመጨረሻ ነገር ለማወቅ ለሚፈልጉ ሰዎችም ጭምር በሚጠቅም መልኩ አቶ ደመቀ።
እሺ አሉላ አመሰግናለሁኝ። ይሄ ቅድም ዶክተር ጌታቸው ያነሱ የነበሩት አይነት መድረክ ወደፊትም ተጠናክሮ የሚቀጥል ነው የሚሆነው። የጠቅላይ ሚኒስትሩ ጉዞ ይሄ ድልድይ ለማፍጠር እንዲያመች ነው። በጣም ብዙ ኢትዮጵያውያን ብዙ አይነት ዳይቨርሲፋይድ እውቀት ይዘው የሚኖሩበት ሀገር ነው። ይሄን ሀገር ደግሞ ያላቸውን እውቀት ወደ ሀገር ቤት ተመልሰው ሀገራቸውን ሊጠቅም የሚችሉበትን በእውቀታቸው፣ በሙያቸው፣ በገንዘባቸው እና ደግሞ የቀሰሙትን ቴክኖሎጂም ወደ ሀገራቸው በመውሰድ ሀገራቸውን ለማገልገል እንዲችሉ ኢትዮጵያውያን በሚችሉት ልክ ሰርብ እንዲያደርጉ የግንኙነት ድልድይ ለመፍጠር የተፈጠረ መድረክ ነው። የተባለው መልእክት በተባለው ቁጥር ልክ የሚደረገው ውይይትም የውይይቱ ሂደት በሚዲያም ይፋ የሚደረግ ስለሆነ የሚተላለፉ መልእክቶችን ከጠቅላይ ሚኒስትራችንም ከምሁራንም በኩል እንዲሁም ከህዝቡ በሌሎች መድረኮችም የሚኖረው የውይይት ፕሮግራሞቻችን ለህዝብ በቀጥታ ስርጭት የሚተላለፉ በመሆናቸው የተገኘም ያልተገኘም በተለያዩ መገናኛ ዘዴዎች ተጠቅሞ መልእክቶችን እንዲያዳምጣቸውና መልእክቶችን ከጠቅላይ ሚኒስትሩ የሚተላለፉ ያደራ መልእክቶች ከህዝቡ ለጠቅላይ ሚኒስትሩ የሚሰጡ ደግሞ እንደዚሁ ያደራ መልእክቶችን ክትትል ያደርግ እንዲችል በዚህ አጋጣሚ ጥሬን ማቅረብ ፈልጋለሁ። ዝግጅታችን በተመለከተ ነገ የፖለቲካ ፓርቲዎች ጋር ውይይት ይደረጋል። ባይዘወይ ዛሬ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሁለቱም ቤተክርስቲያን መሪዎች ጋር ከባለፈው ሳምንት ወይም ዛሬ ይፋ ከተደረገበት ቀን ጀምሮ ሁለቱ ብሎ መጥራት የሚቻል አይደለም። እንደ ድሮዋ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የአባቶችን በሰላማዊ መንገድ አብሮ ለመስራት ደረሱበትን ስምምነት መግለጫ እየተሰጠ ነው የሚገኘው ወተርጌት። ይሄ አንዱ የሥራ አካል ነው። ሰውየው አገር አሜሪካ ከመጡበት ሰዓታት ወዲህ መግለጫ ወደ ሥራ የገቡበት ሁኔታ ነው ያለው። እሱን ተከትሎ ነገ ከሰዓት በኋላ የፖለቲካ ፓርቲዎች ጋር ውይይት የሚደረግ ነው። ለቀጣይ ውይይት በር ለመክፈት እንዲያመች ነው እንጂ የመደራደሪያ መድረክም ተደርጎ አይደለም የሚወሰደው። ግን ይሄ የመጀመሪያ ምዕራፍ የመገናኛ የመወያያ ፕላትፎርም ለማፍጠር እንዲያመች የተፈጠረ መድረክ ነው። በዚህ መድረክም እንደዚሁ ውይይት ይደረጋል። ከዛ ወጭ ከሰዓት ማታው ነው ዶክተር ጌታቸው ያሉት ውይይት ፕሮግራም ነው ከሙያተኞች ጋር። ቅዳሜ ከማለዳ 9 ሰዓት በዚህ ሀገር አቆጣጠር 9 ሰዓት AM ጀምሮ በሮች ክፍት ይሆናሉ።
በሮች ክፍት ይሆናሉ። ያ ተደምቀም ሙሉ ማብራሪያም ሆነ ስነስርዓቶቹን አስመልክቶ ለደረሱን የህዝብ ጥያቄዎች መልስ በነገው ምሽት እናቀርባለን። እንግዶችን አመሰግናለሁ።
አድማጮች፣ ፕሮግራሙ ይቀጥላል። አላበቃም። በእኛ በኩል ሰላም፣ ደህና ደሩ። የትግርኛው ፕሮግራም ይከተላል።